የህወሓት ኃይሎች ደቡብ ወሎ ዞን ውስጥ የተለያዩ ከተማዎችን ተቆጣጥረው በቆዩበት ጊዜያት ውስጥ 548 ንጹሃን ሰዎችን ገድለዋል፣ 217 ሴቶችን አስገድደው ደፍረዋል ሲሉ የዞኑ ዋና አስተዳዳሪ ገለጹ። በተቋማት ላይ አደረሱት ባሉት ዘረፋና ውድመትም ከ47.6 ቢሊዮን ብር በላይ የሚገመት ጉዳት መድረሱን ያመለከቱት ዋና አስተዳዳሪው አቶ አብዱ ሁሴን ለመንግስታዊ ያልሆኑ ተቋማትና በውጭ ሀገራት ለሚኖሩ የአካባቢው ተወላጆች ባስተላለፉት መልእክት በመልሶ ማቋቋሙ ተግባር የበኩላቸውን እንዲወጡ ጠይቀዋል። አሃዞቹ የመጀመሪያ የዳሰሳ ጥናቶችን መሰረት አድርገው መሰጠታቸውን ጠቁመው የጉዳቱ መጠንም ሆነ የተጎጂዎቹ ቁጥር ከዚህ ሊጨምር እንደሚችል ተናግረዋል። ህወሓት ከዚህ ቀደም ከኢትዮጵያ መንግስት በኩል የሚሰነዘርበትን የሰብአዊ መብቶች ጥሰት ያስተባበለ ሲሆን ከንብረት ዘረፋና ውድመት ጋር በተያያዘ ግን እስካሁን በግልጽ የሰጠው ምላሽ የለም። መስፍን አራጌ ዝርዝር አለው።
በዞኑ ወቅታዊ ሁኔታ ላይ ትናንት ማምሻውን ጋዜጣዊ መግለጫ የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሁሴን
በጦርነት ያልተሳተፉ ቤታቸው ያሉ አማራ በመሆናቸው ብቻ ወይም መንግስትን ትፈራላችሁ ወይም መከላከያን ትደግፋላችሁ በሚል መነሻ ብቻ ቤታቸው በተቀመጡበት መሳሪያ ያላዙ ዜጎች ላይ የደረሰው ጉዳት እስካሁን ባለን መረጃ መሰረት 548 ንጹሐን ዜጎች ላይ ግድያ ተፈጽሟል፣ አሰቃቂ ግድያ። ከዚህ በተጨማሪ 217 የሚሆኑ ሴቶች ተደፍረዋል። ይሄ እድሜያቸው ከ8 ዓመት ጀምሮ በዛውን ደረጃ የደረሱ።
ዋና አስተዳዳሪው የመጀመሪያ የዳሰሳ ጥናት በመሆኑ የዳበረ የመረጃ ልውውጥ ባህል ባለመኖሩና በተለይ ሴቶች ወደ አደባባይ ወጥተው የደረሰባቸውን ጉዳት ለመናገር የኖሩበት ባህል ተጽዕኖ ስለሚያሳድርባቸው የሟቾቹም ሆነ ተገደው የተደፈሩ ሰዎች ቁጥር ሊጨምር ይችላል ባይ ናቸው።
የሞቱትም የተደፈሩትም ዜጎቻችን ቁጥር በቀጣይ በሚደረጉት ማጣራት ከፍ እያለ ይመጣል። በተለይ የሚደፈሩት ሴቶች የመረጃ አሰባሰባቸው በተለይ በሴት የተደገፈ የሴት ጤና ባለሙያዎች፣ የሴት የስነ ልቦና ባለሙያዎች እየቀረቡ ሴቶቹን ባናገሩ ቁጥር ይሄ ቁጥር ሊጨምር እንደሚችል ታሳቢ ማድረግ ነው።
በተለያዩ ከተሞችና ተቋማት ግቢ ውስጥም የጅምላ መቃብሮች መገኘታቸውን ጠቁመዋል። ህወሓት ከሰብአዊ ጥሰት ጋር ተያይዞ የሚነሳበትን ክስና ወቀሳ በተደጋጋሚ ያስተባበለ ሲሆን ቃል አቀባይ ጌታቸው ረዳ ሰራዊታቸው እንዲህ አይነት ተግባር አይፈጽምም ሲሉ መከላከል ናቸው ይታወሳል። ከዚህ ቀደም በዓለም አቀፍና በብሔራዊ ሰብአዊ መብት ተቋማት የወጡ የምርመራ ሪፖርቶችም የህወሓት ኃይሎች ተቆጣጥረዋቸው በነበሩ የአማራ፣ የአፋር አካባቢዎች ሰብአዊ መብት ጥሰቶች መፈጸማቸውንና ንብረት ማውደማቸውን አመልክተዋል። አምነስቲ ኢንተርናሽናልን የመሳሰሉ ተቋማት በበኩላቸው በነሐሴ ወር አጋማሽ ላይ በህወሓት ተዋጊዎች በቡድን ያስገድዶ መደፈር ጥቃት ከደረሰባቸው 16 የደቡብ ጎንደር ነፋስ መውጫ አካባቢ ነዋሪዎች ጋር ሚስጥራዊነቱ የተጠበቀ የቪዲዮ ቃለ ምልልስ ማድረጉን አስታውቋል። የአካባቢው አመራሮች ደግሞ 71 ሴቶች ተገደው መደፈራቸውን ሪፖርት ማድረጋቸው ይታወሳል። ሮይተርስ በበኩሉ ጦርነቱ ትግራይ ውስጥ ለ8 ወራት ሲካሄድ ደረሰ ያለውን ያስገድዶ መድፈርና ግድያዎች ሌሎች ተቋማትን ጨምሮ በሰነድ መያዛቸውን አስታውሶ የዘገበው የዛሬ 3 ሳምንት ገደማ ነበር። ጦርነቱ ከትግራይ ወደ ደቡባዊና ምስራቃዊ አቅጣጫዎች መስፋፋቱን ተከትሎ የህወሓት ኃይሎች ወደ አማራና አፋር ክልሎች ዘልቀው መግባታቸውን የዘረዘረው ሮይተርስ የትግራይ ተዋጊዎች ያላቸው ኃይሎች ነፋስ መውጫ ውስጥ ያስገድዶ መድፈር፣ የጥቃትና የንብረት ዘረፋ ማድረጋቸውን አምነስቲ ኢንተርናሽናል በጥቅምት ወር ይፋ ማድረጉን አረጋግጧል። አምነስቲ ኢንተርናሽናል ከተሞች ውስጥ በአካል ተገኝቶ ሳይሆን ነዋሪዎችን ያናገረው በስልክ ቃለ መጠይቅ በማድረግ ነው ሲል የሚታቸው ሮይተርስ ህወሓት ተፈጸሙ የተባሉትን ያስገድዶ መድፈር ወንጀሎች ለመመርመርና የድርጊቱን ፈጻሚዎች ወደ ህግ ለማቅረብ ቃል ገብቷል ሲል አስነብቦ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ህዳር 4/2014 ዓ.ም ይፋ ባደረገው ሪፖርት በደቡብና ሰሜን ወሎ አካባቢዎች ከሰኔ 21 እስከ ነሐሴ 22/2013 ዓ.ም ባለው ጊዜ ውስጥ በጦርነቱ የ184 ሲቪል ሰዎች ህይወት መጥፋቱን አረጋግጫለሁ ብለዋል። ሂማን ራይትስ ዎች በበኩሉ በአማራ ክልል ደቡብ ጎንደር ጭናና በሰሜን ወሎ ቆቦ ከተማ ከነሐሴ 25 እስከ ጳጉሜ 4 ባሉት ጊዜያት በመቶዎች የሚቆጠሩ ሲቪል ሰዎች በህወሓት ኃይሎች መገደላቸውን ይፋ አድርጎ ነበር። ለሁለት ወራት ገደማ በህወሓት ኃይሎች ቁጥጥር ስር የነበረው የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ የህዋታይሎች በገቡባቸው የዞኑ 15 ወረዳዎችና 10 ከተማ አስተዳደሮች ከሰብአዊ ጉዳት ባለፈ ቁሳዊ ውድመትና ዘረፋ መፈጸማቸውን ጠቅሰው ይህም የዞኑን ማህበራዊና ኢኮኖሚያዊ እንቅስቃሴ እንዳወቀው በመግለጫቸው አካተዋል። እንደ ዋና አስተዳዳሪው ኃይሎቹ 3 ስልቶችን በመከተል ቁሳዊ ጉዳት አደረሰዋል።
የመጀመሪያ በባራሚያ ተጠና ምንም ዘረፋ አድርጓል። ይሄንን በትልቅ ሆስፒታል በቴክኒክና ሙያ ኮሌጅና የቴክኖሎጂ ተቋማት ምላቸው ላይ ባለሙያ እያጠና የሚወሰዱትን ሀብትና ንብረት ተለይቶ እንዲወሰድ ተደርጓል። ሁለተኛ መንቀሳቀስ የማይችሉ ትልቅ ንብረቶችን ከውስጣቸው ዋና አገልግሎት የሚሰጡትን ቁልፍም ሊሆን ይችላል ሲስተም ሊሆን ይችላል እሱ በማበላሸት ከጥቅም ውጭ እንዲሆን ያደረገው። ሶስተኛ የተከተለው ስልት መንቀሳቀስ የማይችሉትን እዚያው በተቀመጡበት የመስበር የማውደብና ከጥቅም ውጭ እንዲሆኑ በማድረግ ትልቅ ኪሳራ አድርሷል።
87000 ሄክታር የእርሻ መሬት በህዋት ኃይሎች ለምሽግነት በመቆፈሩ የደረሱ ሰብሎችን መንከባከብም ሆነ መሰብሰብ ባለመቻሉ ከመህር ምርትና ከመስኖ ልማት መገኘት የነበረበት 3.7 ሚሊዮን ኩንታል ምርት ሳይገኝ መቅረቱን የግብርናውን ዘርፍ ለማዘመን ድጋፍ የሚያደርጉ ተቋማት በመዘረፋቸውና በመወደማቸው በአጠቃላይ ከ18.6 ቢሊዮን ብር በላይ ጉዳት መድረሱን ጠቁመዋል። በዞን አስተዳደሩና በኢንዱስትሪ ሚኒስቴር የተደረገውን የመጀመሪያ ዳሰሳ ጥናት ዋቢ አድርገው የገለጹት ዋና አስተዳዳሪው በማምረቻ ኢንዱስትሪው ላይ የደረሰውን ጉዳት 33.2 ቢሊዮን ብር እንደሚገመት ጠቅሰዋል። 7000 የሚደርስ የሰው ኃይልም ከስራ መፈናቀሉንና በስራቸው የሚተዳደሩ 28000 የቤተሰብ አባላት ለችግር መጋለጣቸውን ዘርዝረዋል። ዋና አስተዳዳሪው አያይዘውም ከ190000 በላይ ተማሪዎችን ከትምህርት ገበታ እንዲርቁ ያደረገ የትምህርት ተቋማት ውድመት መድረሱን ሲያስረዱ 504 የአንደኛና ሁለተኛ ደረጃ ትምህርት ቤቶች፣ 7 የቴክኒክና ሙያ እንዲሁም ፖሊቴክኒክ ኮሌጆች ላይ ጉዳት መድረሱን በማውሳት ነው።
97 አነስተኛ የመምረቻ ኢንዱስትሪዎች፣ 18 መካከለኛ የመምረቻ ኢንዱስትሪዎች እና 24 ከፍተኛ የመምረቻ ኢንዱስትሪዎች ጉዳት እና ውድመት ደርሶባቸዋል። እንዳያመርቱ ተደርገዋል። ያመረቱት ትምህርት እንዲባክን እንዲዘረፍ ተደረገበት ሁኔታ ላለው
በጤና ተቋማትም ላይ ተመሳሳይ ጉዳት መድረሱን አክለዋል።
2 ጠቅላላ ሆስፒታል ሙሉ በሙሉ ውድመት ደርሶባቸዋል። 5 የመጀመሪያ ደረጃ ሆስፒታል፣ 101 የጤና ጣቢያ፣ 398 የጤና ኬላዎች፣ በድምሩ 506 የጤና ተቋማት ላይ የጤና የመገልገያ ማቴሪያል፣ መድኃኒት እና ህንፃና ለቢሮ አገልግሎት የሚሉትን ቁሳቁሶች ሙሉ በሙሉ የማጥፋት ስራ ተሰርቷል።
አስተዳዳሪው ደረሰ ያሉት አጠቃላይ ውድመትና ዘረፋ ከ47.6 ቢሊየን ብር በላይ ሲሆን ቁጥሩ ሊጨምር ይችላል ባይ ናቸው።
እነዚህ ጉዳቶች በዞኑ የደረሱትን ሁለንተናዊ ጉዳት የሚያሳዩ አይደሉም። ገና በጥናት ላይ ያለዋል። የመጀመሪያ ደረጃ የዳሰሳ ሪፖርት ነው። የክልሉ መንግስት ለመልሶ ማቋቋም ይረዳው ዘንድ አደራጅ የላከው ቡድን አለ። ያ ቡድን የደረሰውን ሰብአዊና ቁሳዊ እንዲሁም ስነልቦናዊ ጉዳት እያጠና ያለ ስለሆነ ይሄ በመጀመሪያ ደረጃ ያገኘ ነው። ጉዳት መጠን እዚህ ቀጣይነት እያለና አይነቱም አስደሳችነትም እየጨመረ ሊመጣ እንደሚችል ታሳቢ ይደረግ።
ህወሀት በዞኑ አደረሰው በተባለው የንብረት ዘረፋና ውድመት ዙሪያ እስካሁን የሰጠው ማብራሪያ የሌለ ሲሆን የአሜሪካ ድምጽ ሬዲዮ ምላሻቸውን ለማካተት ቢሞክርም የስልክ መስመር ባለመስራቱ ምክንያት ሳይሳካለት ቀርቷል። የተቋረጡ የትምህርትና የጤና አገልግሎቶችን ባለው ሀብትና አቅም እንዲቀጥሉ መደረጋቸው የታወቀ ሲሆን በመልሶ ግንባታው ተግባር ለመንግስት፣ ውጭ ሀገር ለሚኖሩ የአካባቢ ተወላጆች እንዲሁም መንግስታዊ ላልሆኑ የተራድኦ ተቋማት የደቡብ ወሎ ዞን ዋና አስተዳዳሪ መልእክት አስተላልፈዋል።
ፌዴራልና የክልል ተቋማት የወደሙ የመንግስት ተቋማትን ቁሳቁስ ለመመለስ ያደረጉትን ጥረት እና ይህ ትስስር አጠናክሮ በመቀጠል በአጭር ጊዜ አገልግሎት መስጠት እንዲቻል ድጋፉ እንዲቀጥል ባለሀብቶች እና በውጭ የሚኖሩ ተወላጆች በጦርነት የተጎዱ ቤተሰቦችን ለመደገፍ በሚደረገው ጥረት ላይ ተገቢውን ድጋፍ እንዲያደርጉልን መንግስታዊ ያልሆኑ ድርጅቶች ትምህርትና ጤና ተቋማት ላይ የደረሰውን ጉዳት ሊያካትት የሚችል ፕሮጀክት በአጭር ጊዜ ሰርተው የሀብት ማስፈር ስራ በዚህ ላይ ትኩረት አድርገው እንዲደግፉን።
በዓመት በተሻገረው ጦርነት ምክንያት ከ9.4 ሚሊዮን የሚልቁ የህብረተሰብ ክፍሎች ለምግብ እርዳታ መዳረጋቸውን መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።